ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ከፍተኛ ትምህርት ተቋማት ተከስቶ በነበረው የጸጥታ ችግር ተከትሎ ከ35,000 በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀ። 17 የደምቢዶሎ ዩኒቨርሲቲ ተማሪዎች ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች መታገታቸው ከተነገረ በኋላ ቁጥራቸው የበዛው ተማሪዎች መለቀቃቸውን በመንግስት በኩል ቢገለጽም እስካሁን ከቤተሰቦቻቸው ጋር አልተገናኙም በመባሉ የትዊተር ዘመቻ በመካሄድ ላይ ነው። የዚህንም ዘገባ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ጥር 7 2012 ዓመተ ምህረት ስርጭታችን ጋር አስተናጋጃችሁ ሉላ ከበደ ነኝ።
አዳነች ፍሳዬም አብረን እንግዲህ
ለዜናው ተሰይማለች። ከቴክኒክ አቀናባሪ ንጉሱ ታምሬና ከስርጭት መሐንዲሱ ቮይቴክ ዞርኛ ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለ
በቅድሚያ ርዕሰ ዜናዎቹ በፕሬዝደንት ዶናልድ ትራምፕ ላይ የሚቀርበውን ክስ የሚያካሂዱት የተወካዮች ምክር ቤት አባላት የክስ አንቀጾቹን በዳኝነት ለሚያገለግሉት የሕግ መወሰኛ ምክር ቤት አባላት በኦፊሴል አቀረቡ። የቻይና መንግስትና ዩናይትድ ስቴትስ ያደረጉትን የንግድና የኢኮኖሚ ጊዜያዊ ስምምነት አሞገሱ። የሩሲያ ፕሬዝደንት የሕግ መወሰኛ ምክር ቤት በፕሬዝደንት ትራምፕ ላይ የሚካሄደው የክስ ሂደት ዛሬ በቀዳሚ ሂደት ጀምሯል። የክሱን ሂደት የሚያካሂዱት የተወካዮች ምክር ቤት አባላት የክስ አንቀጾቹን በዳኝነት ለሚያገለግሉት የሕግ መወሰኛ ምክር ቤት አባላት ዛሬ በኦፊሴል አቅርበዋል። የጠቅላይ ፍርድ ቤት ዋና ዳኛ ጆን ሮበርትስ ሂደቱን ለመቆጣጠር ሚናቸው ቃለ መሐላ ይፈጽማሉ። ከዚያም 100 የሚሆኑ የመወሰኛ ምክር ቤት አባላትን ቃለ መሐላ ያስፈጽማሉ። የሕግ መወሰኛው ምክር ቤት የብዙሃን መሪ ሚች ማኮኔል የዛሬው የመጨረሻ እርምጃ ፕሬዚዳንቱ ለክሶቹ ምላሽ እንዲሰጡ ጠበቃቸውን እንዲልኩ የዋይት ሃውስ ቤተ መንግስትን ማስታወቅ ይሆናል ብለዋል። ዋናው የክስ ሂደት በመጪው ማክሰኞ ይጀመራል። አንድ የፕሬዚደንት ዶናልድ ትራምፕ የግል ጠበቃ ተባባሪ የዩክራይን መንግስት ፕሬዚደንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲካሄድ ጫና የማሳደር ዘመቻ ይደረግ እንደነበረ ትራምፕ ጠንቅቀው ያውቃሉ ብለዋል። ትራምፕ ይደረግ ስለነበረው ነገር ሁሉ በሚገባ ያውቃሉ ሲሉ ሌቭ ፓርንስ ትላንት ማታ ኤምኤስኤንቢሲ በተባለው የአሜሪካ ቴሌቪዥን ተናግረዋል። ጠበቃቸው ሩዲ ጁሊያኒ ኡክራይን ውስጥ ያደርጉት ስለነበረው ሁሉ ትራምፕ እንደሚያውቁ እርግጠኛ ነኝ ማለታቸውን ኒውዮርክ ታይምስ ጋዜጣ ዘግቧል። ትራምፕ በቀድሞው ምክትል ፕሬዚደንት ጆ ባይደን ላይ የጥፋት መረጃ ፍለጋ የግል ጠበቃቸው ጁሊያኒን አላኩም ብለው እንደነበር የሚታወቅ ነው። ጆ ባይደን በመጪው የዩናይትድ ስቴትስ ምርጫ የፕሬዚዳንትነት ተወዳዳሪያቸው መሆናቸው ይታወቃል። ፓርንስ ታዲያ ትራምፕ ስላደረኳቸው ነገሮች ሁሉ በሚገባ ያውቃሉ፣ ኡክራይን የነበርኩት የእነሱን ተልእኮ ለመፈጸም ነው። ፕሬዚዳንቱና ሩዲ ጁሊያኒ ሳያውቁት የምሰራው ነገር አልነበረም ብለዋል። የድሬዳዋ ዩኒቨርሲቲ የፊታችን ጥር 14ና 15 ቀናት ተማሪዎችን መቀበል እንደሚጀምር አስታወቀ። ዩኒቨርሲቲው መደበኛ የመማር ማስተማር ስራውን ጥር 18 ይጀምራሉ ብለዋል። ጥፋት ፈጽመዋል ባላቸው የዩኒቨርሲቲ ሰራተኞችና ተማሪዎች ላይ እርምጃ ወስዷል። አዲስ ቸኮል ዝርዝር አለው።
ባለፈው ህዳር 18 ቀን የሁለተኛ ተማሪን ህልፈት ተከትሎ ላልተወሰነ ጊዜ ተዘግቶ የነበረው የድሬዳዋ ዩኒቨርሲቲ በሚቀጥለው ሳምንት ጥር 14 እና 15 ተማሪዎች እንደሚቀበል አስታወቀ። ዩኒቨርሲቲው ይህን ከመወሰኑ በፊት አስፈላጊው ቅድመ ዝግጅቱ ሲያደርግ መቆየቱን የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ኡባ አድም ለመገናኛ ብዙሃን አስታውቀዋል።
ትላንትናም ሴኔት ጥር 6 ባደረገው ስብሰባ ተማሪዎች ጥር 14 እና 15 ተመልሰው እንዲገቡ፣ በ16 ደግሞ የሰላም ጉባኤ ግቢያችን ውስጥ አድርገን ጥር 18 ትምህርት እንዲጀምሩ ነው ትላንትና ሴኔት ውሳኔ ያስተላለፈው።
ከሳምንት በፊት በሳይንስና ከፍተኛ ትምህርት ሚኒስትሩ ዶክተር ሂሩት ወልደ ማርያም በተጻፈ ደብዳቤ የዩኒቨርሲቲው ፕሬዝዳንት የነበሩ ዶክተር ያሬድ ማሞ ከኃላፊነት የተነሱ ሲሆን በአሁኑ ሰዓት የአካዳሚክ ጉዳዮች ምክትል ፕሬዝዳንት የሆኑት ዶክተር ኡባሃደም በተጠባባቂነት ዩኒቨርሲቲውን በፕሬዝዳንትነት እየመሩ ይገኛሉ። የዩኒቨርሲቲው ሴኔት ከዚህ በፊትም በ19 ተማሪዎች ላይ እርምጃ ወስዶ የነበረ ሲሆን ትላንት ጥር 6 ባካሄደው ስብሰባም በዩኒቨርሲቲው ጠበቃዎችና ሌሎች ተማሪዎች ላይ ተጨማሪ እርምጃ እንደሚወስድ አስታውቋል። ዶክተር ኡባ ይናገራሉ።
አጠቃላይ እንግዲህ ዩኒቨርሲቲው አለመረጋጋት የፈጠረው ተማሪዎች ችግር ብቻ አይደለም፣ መምህራኖች፣ አስተዳደር ሰራተኞች እጃቸው አለበት የሚል ነገር አለና በሂደት ያው እሱ እየተጣራና አስተዳደር እርምጃዎች እየተወሰዱ ነው ያሉት። ግምገማዎች ሲደረጉ ነበር፣ በአስተዳደር ዘርፍም በአካዳሚክ ዘርፍም ማለት ነው ሲደረጉ ነበር። በዚህ ሂደት 17 የጥበቃ አባላቶች እንዲሰናበቱና አንድ ደግሞ ከደረጃ ዝቅ እንዲደረግ ነው እርምጃ የተወሰደው። እያንዳንዱ ሰራተኛ ተገምግሞ ያት ነው ይሄን ተቀብለው ነው የሄዱት። እንግዲህ ያው እኛ ግቢ ላይ ደረሰው በጣም ከፍተኛ ጉዳት ነው። ሁለት ተማሪዎች ህይወት አልፏል። ከፍተኛ የሆነ አካል ጉዳት ደርሶባቸዋል ተማሪዎች። ዩኒቨርሲቲው ንብረት ወድሟል። ከምንም በላይ ደግሞ ተማሪዎቻችን ከፍተኛ የሆነ የስነ ልቦና ጫና ደርሶባቸዋል እና እዚሁ ሲሳተፉ የነበሩ ተማሪዎች በጣም በርካታ ናቸው እና ለመለየትም በጣም አስቸጋሪ ነበር ሂደቱ። ትላንትናም ሴኔት በደረገው ስብሰባ ተጨማሪ በ51 ተማሪዎች ላይ እርምጃ ወስዷል።
ዩኒቨርሲቲው ለጀማሪ ተማሪዎች 11 ሳምንት፣ ለነባር ተማሪዎች ደግሞ 8 ሳምንት የማካካሻ መርሃ ግብር ያወጣ ሲሆን ነባሮቹ እስከ ሐምሌ 3፣ ጀማሪ ተማሪዎች ደግሞ እስከ ነሐሴ 21 የአመቱን የትምህርት መርሃ ግብር ያጠናቀቃሉ ብለው እንደሚያስቡ ዶክተር ኡባ አስታውቀዋል። ዩኒቨርሲቲው በዛሬው ዕለት በዙሪያው ከሚገኙ አካባቢ ነዋሪዎች ጋር ከንቲባ አህመድ መሐመድ ቡር በተገኙበት ምክክር አካሂዷል። በዩኒቨርሲቲው ችግር ባጋጠመ ቁጥር ለተማሪዎች ቀድመው ሲደርሱ የነበሩት የአካባቢው ነዋሪዎች ናቸው ያሉት የዩኒቨርሲቲው ተጠባባቂ ፕሬዚዳንት፣ በቀጣይም በዩኒቨርሲቲው ጸጥታም ሆነ የስራ እድል ፈጠራ ዩኒቨርሲቲውና የአካባቢው ማህበረሰቦች ተደጋግፈው ይሰራሉ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በካሜሩን ሰሜን ምዕራብና ደቡብ ምዕራብ እንግሊዝኛ ተናጋሪ ሀገር ለመመስረት በሚዋጉት ኃይሎችና በሀገሪቱ ወታደራዊ ኃይል መካከል የሚካሄደው ግጭት በመባባሱ ሰዎች ከአካባቢዎቹ እየሸሹ ነው። እንደ አውሮፓ አቆጣጠር የካቲት 9 ቀን የአካባቢ መማክርትና የምክር ቤት ምርጫ ከመካሄዱ በፊት መንግስት አማጽያኑን ለማዳከም እየሞከረ ነው ተብሏል። መራጮች፣ ተወዳዳሪዎችና የምርጫ ባለስልጣኖች ከአካባቢው እየሸሹ በመሆናቸው በምርጫው መካሄድ ላይ ጥርጣሬ መኖሩ ተዘግቧል። የካሜሩን ወታደራዊ ኃይል ባለፈው ሳምንት 1000 የሚሆኑ ወታደሮችን በእንግሊዝኛ ተናጋሪ ክልሎች ማስፈሩ ታውቋል። የቻይና መንግስት ከዩናይትድ ስቴትስ ጋር የተደረገውን ጊዜያዊ የንግድ ስምምነት አሞግሷል። ይሁንና የሁለቱ ሀገሮች የጋራ ስጋት የሆኑትን ዋና ዋና ነጥቦችን መፍታት ያስፈልጋል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የቻይና ምክትል ጠቅላይ ሚኒስትር ሊዩ ሂ በዓለም የገዘፈ ኢኮኖሚ ያላቸው ሁለቱ ሀገሮች ለ18 ወራት ያህል ሲነታረኩበት የቆየውን የንግድ ጠብ ለመፍታት ትላንት ስምምነት ፈርመዋል። ቻይናና ዩናይትድ ስቴትስ የፈረሙት አንደኛው ክፍል የኢኮኖሚና የንግድ ስምምነት ሁለቱንም ሀገሮች ይጠቅማል፣ ለዓለምም ጠቃሚ ነው ብለዋል የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ ዛሬ ቤዥንግ በተካሄደው ጋዜጣዊ ጉባኤ። ጌንግ አያይዘውም ስጋት ስለተባሉት ጉዳዮች በዝርዝር ባይገልጹም ቀደም ሲል በአብዛኞቹ ከቻይና ወደ ዩናይትድ ስቴትስ የሚላኩ እቃዎች ላይ የተደነገጉት ቀረጦች እንዲነሱ ቤዥንግ እንደምትፈልግ ጠቁመዋል። ትላንት የተፈረመው ስምምነት በቻይና ላይ የተደነገገውን ቀረጥ አያነሳም። ቻይና የገባችውን ቃል እንደምትፈጽም ለማረጋገጥ ሲባል ቀረጡ ላልተወሰነ ጊዜ እንደሚቀጥል ዩናይትድ ስቴትስ ተናግራለች። ትላንት ዋይት ሀውስ በተካሄደው የስምምነቱ ፊርማ ስነ ስርዓት ይህ ከዚህ ቀደም ታይቶ የማይታወቅ ትልቅ ስምምነት ነው፣ በዓለም ደረጃ ወደ ተረጋጋ ሰላም ያመራል ብለዋል ፕሬዚደንት ትራምፕ። በመጨረሻም የሩሲያው ፕሬዚደንት ቭላዲሚር ፑቲን የሀገሪቱ ጠቅላይ ሚኒስትር እንዲሆኑ ለጠቆሟቸው ሚካኤል ሚሹስቲን ምክር ቤቱ ይሁንታ ሰጥቷል። ምክር ቤቱ ድምፅ የሰጠው የረጅም ጊዜው ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ መንግስት ትላንት ያቀረበውን የስንብት ደብዳቤ ፕሬዚደንት ፑቲን ከተቀበሉ በኋላ ነው። ፑቲን አብይ የተባሉ የህግ ማሻሻያ ሀሳቦችን አቅርበዋል። የሩሲያው ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ካቢናቸው ከስራ እንዲሰናበት ደብዳቤ ያስገቡት የሩሲያው ፕሬዚደንት ቭላዲሚር ፑቲን የፕሬዚዳንቱን ስልጣን የሚቀንስ የፓርላማውን ስልጣን ግን የሚያጠናክር የህገ መንግስታዊ ለውጥ ሐሳብ ካቀረቡ በኋላ ነው ተብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አዳነች ፍሳዬን ለዜናው ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች፣ ለዕለቱ አብይ ርዕስ ያዝነውን ላስታውስ። የህዳሴ ግድብ ጉዳይ የሶስቱን አገሮች ኢትዮጵያ፣ ግብጽና ሱዳን የዋሽንግተን ድርድር አስመልክቶ የኢትዮጵያ ልዑካን ቡድን በዛሬው ዕለት የተሰጠውን ጋዜጣዊ መግለጫ ተከታትለናል። ሙሉ ዘገባውን ደረሰን ይቀርባል። አሁን በቀጥታ ወዲህ ወደ ዩናይት ስቴትስ የሚመልሰን ዘገባ ነው ተከታዩ። በመጪው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲዎቹ ተፎካካሪዎች ከትናንት በስቲያ ማክሰኞ አይዋ ክፍለ ግዛት ውስጥ የመጨረሻውን ክርክራቸውን አካሂደዋል። እጩዎቹ በበርካታ ጉዳዮች ላይ ያተኮረ ብርቱ ክርክር ነው ያደረጉት። የዲሞክራቲክ ፓርቲው እጩ መረጣ ሂደት ቅድመ ምርጫ የአይዋ መራጮች ከሶስት ሳምንታት ባነሰ ጊዜ ውስጥ በሚሰጡት ድምፅ ነው የሚጀምረው። ሲኤንኤን ቴሌቪዥን ጣቢያና ደሞይን ሬጅስተር የተባለው ጋዜጣ በጋራ ባሰናዱት በዚህ መድረክ ላይ ስለተካሄደው ክርክር የአሜሪካ ድምፁ ጂም መሎን ያጠናቀረውን ዘገባ ዝርዝር ቆንጅታየ እንዲህ አሰናድተዋለች።
በደሞይኑ መድረክ የቀረቡት ስድስት ዲሞክራት ተፎካካሪዎች በንግድ፣ በጤና ጥበቃና በውጭ ፖሊሲ ጉዳዮች በክርክር ተጣምደው ነው ያመሹት። ፕሬዚደንት ዶናልድ ትራምፕ ሰሞኑን ከኢራን ጋር በገቡበት ውጥረት ጨምሮ ለክርክሩ ከቀረቡት ዲሞክራቶች ብዙ ነቀፋ ቀርቦባቸዋል። የቀድሞው ምክትል ፕሬዚደንት ጆ ባይደን አንዱ ናቸው።
We have lost our standing in the region. We have lost the support of our allies. The
next በክልሉ ያለንን ቦታ አጥተናል። ያጋሮቻችንን ድጋፍ አጥተናል። ቀጣዩ ፕሬዝዳንት አጋሮቻችንን መልሰው ማምጣት መቻል ይኖርበታል።
ባይደን የኢራቁን ጦርነት በመደገፋቸው በመድረኩ የነቀፏቸው የቨርሞንቱ ሴኔተር በርኒ ሳንደርስ ከኢራን ጋር የተያዘው ፍጥጫ ግን የባሰ ሊሆን እንደሚችል እሰጋለሁ ብለዋል።
And right now what I fear very much is we have a president
አሁን በጣም የሚያስፈራኝ ፕሬዝዳንታችን አሁንም እየዋሹ ነውና ከኢራቁ የባሰ ጦርነት ውስጥ ጎትተው እንዳያስገቡን ነው።
የኢንዲያና ሳውዝ ቤንድ ከተማ ከንቲባ የነበሩት ፊት ቡቲጅጅም ተመሳሳይ ስጋት አሰምተዋል።
If we can continue to remain engaged without having an
ያለ ማቋረጥ ወታደሮቻችንን ሳናሰልፍ በክልሉ ጉዳይ መሳተፋችንን ልንቀጥል እንችላለን። አሁን ግን የሆነ ያለው ሌላ ነው። ፕሬዝዳንቱ ተጨማሪ ወታደሮችን እየላኩ ናቸው።
መካከለኛው ምስራቅ የሚገኙትን የዩናይትድ ስቴትስ ወታደሮች ቁጥር መቀነስ ይኖርበታል ያሉም አሉ። የማሳቹሴትስዋ ሴኔተር ኤሊዛቤት ዋረን አሁን አፍጋኒስታን ያሉን ወታደሮች መመለስ አለባቸው ብለዋል።
No one has a solution and an end point. We need to get our combat troops.
መፍትሄው ምንድነው? መቼስ ነው የሚያበቃው? ማንም ለዚያ መልስ የለውም። እኛ ወታደሮቻችንን ማስወጣት አለብን። ለዩናይትድ ስቴትስም ሆነ ለክልሉ የተሻለ ጸጥታ ለመፍጠር እየረዱ አይደሉም።
ባለ ብዙ ቢሊዮን ዶላር ከበርቴው አዲስ ገቢው ፖለቲከኛ ታምስ ታየር በበኩላቸው ከእንግዲህ ብሔራዊ ጸጥታችንን በአዲስ መልክ መቀየስ ይኖርብናል ሲሉ ተሰምተዋል።
It isn't so much about experience, it's about judgment.
ይህን ያህልም የተመክሮ ጉዳይ ሳይሆን ነገሮችን አመዛዝኖ አይቶ የመወሰን ጉዳይ ነው። ስትሰሙ ከነበረ የምንሰማው እኮ 20 አመት ሙሉ የአሜሪካ መንግስት በመካከለኛው ምስራቅ የሰራውን ስተት ነው።
በመጪው ፕሬዝዳንታዊ ምርጫ ፕሬዝዳንት ዶናልድ ትራምፕ ላሸንፍ የምችል እኔ ብቻ ነኝ። ሌላው የደሞይን አይዋ መድረክ የጦፈ ክርክር የተደረገበት ጉዳይ ነበር። ሴኔተር ኤሊዛቤት ዋረን ትራምፕን ማሸነፍ ለሴቶቹ ይቸግራል የሚሉ አስተያየቶችን ውድቅ አድርገዋል።
Can a woman beat Donald Trump? Look at the men on this stage. Collectively, they have lost 10 elections.
ዶናልድ ትራምፕን ሴት ልታሸንፍ ትችላለች? እዚህ መድረክ ላይ ያሉትን ወንዶች ተመልከቱማ። በጠቅላላው በ10 ምርጫዎች የተሸነፉ ናቸው። እዚህ መድረክ ላይ ካለነው ውስጥ በተወዳደርንበት በእያንዳንዱ ምርጫ ያሸነፍን ሴቶቹ ብቻ ነን። ኤሚ ኮልበቸርና እኔ።
በመጪው ህዳር ወር ከፕሬዝዳንት ዶናልድ ትራምፕ ጋር ዲሞክራቲክ ፓርቲውን ወክሎ የሚገጥመው እጩ መረጣው ሂደት የአይዋ ክፍለ ግዛት መራጮች በአውሮፓውያን የካቲት 3 ቀን በሚሰጡት ድምጽ ይጀመራል።
ቆንጅታ የለ ዘገባው አመሰግናለሁ። አድማጮች አሁን ወደ ኢትዮጵያ ጉዳዮች የሚመልሰን ዘገባ ነው ተከታዩ። 17 የደምቢዶሎ ዩኒቨርሲቲ ተማሪዎች ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች በመታገታቸው ከተነገረ በኋላ ቁጥራቸው የበዙ ተማሪዎች ተለቀዋል ሲል በመንግስት በኩል ቢገለጥም እስካሁን ከቤተሰቦቻቸው ጋር ባለመገናኘታቸው የትዊተር ዘመቻ በመካሄድ ላይ ይገኛል። መንግስት ተማሪዎች መለቀቃቸውን ይፋ ካደረገ በኋላ ከቤተሰቦቻቸው ሳያገናኛቸው ምንም አይነት መረጃ ለቤተሰብ ሳይሰጥ ተለቀቁ የተባሉትን ተማሪዎች በይፋ ሳያሳይ ዝምታን መረጠ ሲሉ የተጠያቂነት ማጣት ነው የሚሉ ጠንከር ያሉ አስተያየቶች በትዊተር እየተሰጡ ነው። በተጨማሪም በመንግስት ለተገለጸውና አሁንም በእገታ ላይ ናቸው ስለተባሉ 6 ተማሪዎች በይፋ አለመታወቁን የነገሩ ሁኔታው የበለጠ እየተወሳሰበ ነው ሲሉ አስተያየት እየሰጡ ነው። ጽዮን ግርማ ተከታዩን አጠናቅራለች።
ከአንድ ወር ተኩል በፊት በኦሮሚያ ክልል ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ መጡበት የትውልድ አካባቢያቸው አማራ ክልል ለመመለስ በማምራት ላይ ያሉ በደምቢዶሎና በጋምቤላ መካከል በሚገኝ ጫካ ውስጥ 17 ተማሪዎች በታጣቂዎች መታገታቸውን ባላመልጥ ኖሮ 18ኛዋ እኔ ሆን ነበር ያለችና የአንደኛ ዓመት የዩኒቨርሲቲው ተማሪ መሆኗን የምትናገረው አስመራ ሹምዬ ለአሜሪካ ድምጽ መናገሯ ይታወሳል። ከስድስት ቀናት በፊት በአገር ውስጥ መገናኛ ብዙሃን መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን በበኩላቸው ደግሞ ከታገቱት ውስጥ 21 ተማሪዎች መለቀቃቸውንና 5 የዩኒቨርሲቲው ተማሪዎችና 1 ደግሞ የዛው አካባቢ ተማሪ በድምሩ 6 ተማሪዎች አሁንም መታገታቸውን መናገራቸው አይዘነጋም። ነገር ግን በኢትዮጵያ መንግስት በኩል ይህ መግለጫ ከተሰጠ በኋላ ተማሪዎቹን በተመለከተ ምላሽ የሚሰጥ አካል አልተገኘም። የአሜሪካ ድምጽ በዚህ ጉዳይ ላይ ምላሽ ለማግኘት ለተከታታይ 6 ቀናት ወደ አቶ ንጉሱ ጥላሁን የእጅ ስልክ ላይ ብንደውልም ስልካቸውን ስለማያነሱ ምላሻቸውን ልናገኝ አልቻልንም። በሌላ በኩል ከቀናት በፊት ምላሽ የሰጡን የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከእገታው የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን ገልጸው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ማለታቸው ይታወሳል። እገታው የተፈጸመውም የኦነግ ሸኔ ተብለው በሚጠሩ ታጣቂዎች መሆኑን ተናግረዋል። ነገር ግን ከዚሁ መግለጫ በኋላ ተማሪዎቹን በተመለከተ ሌላ ምላሽ ለማግኘት ሞክረን ስልካችን ስላልሰራልን ልናገኛቸው አልቻልንም። በሌላ በኩል ደግሞ በወለጋ ጫካ ውስጥ እንደሚገኝ የሚናገረውና የኦሮሞ ነጻነት ጦርን እንደሚመራ የገለጸው ኩምሳ ድሪባ ወይም ጃልመሮ ድሪባ ኩማ ወይም ጃልመሮ ለቢቢሲ የአማርኛው ዝግጅት ክፍል ስለ ሁኔታው ተጠይቆ ድርጊቱ የመንግስት ስራ እንጂ እነሱ ያገቱት አንድም ተማሪ እንደሌለ ገልጿል። በዛሬው ዕለት የማህበራዊ ሚዲያ አንዱ አካል በሆነው በትዊተር ገጽ ላይ የታገቱት ተማሪዎች እህቶ ቢሆኑስ? ተማሪዎቹን መልሱልን። ፍትህ ለአማራ ተማሪዎች። በታጣቂዎች ጫካ ውስጥ የታገቱት ሴቶች እህትሽ ወይም ወንድምህ ቢሆን እንቅልፍ ይወስድሻል የሚሉና የኢትዮጵያ መንግስት መፍትሄ የሚጠይቁ የትዊተር ዘመቻዎች ሲደረጉ ውለዋል። የትዊተር ዘመቻዎቹ በቀጥታ ሃሽታግን በመጠቀምም የጠቅላይ ሚኒስትር አብይ አህመድና የፕሬዝዳንት ሳህለ ወርቅ ዘውዴን የትዊተር ገጾችን ታግ ያደረጉ ወይም ያመላከቱ ናቸው። መንግስት በአስቸኳይ መፍትሄ ይስጥ የሚሉም ይገኙበታል። የአሜሪካ ድምጽ ከዚህ ቀደም ልጆቻቸው እንደታገቱባቸው የሚገልጹ 6 ወላጆችን ያነጋገረን ሲሆን በድጋሚ በዛሬው ዕለት የሰሙት አዲስ መረጃ እንዳላቸው የተወሰኑትን ጠይቀን ነበር። ስማቸው እንዳይጠቀስ ስለጠየቁን አቆይተናል።
አዲስ ነገር የሰማነው ነገር የለም። ከቅዳሜ ወዲህ አቅራቢ ረሳ ያው ሰምተን ነበር። ሁለቱንም አስተጅሁንም በእኛ ግንኙነት የላቸውም። ዛሬ ርስ ልጆች ስም ሆነ በቃ ቦታው ርስ መስቼ አመልክቼ ከመስሪያ ቤቱ ዩኒቨርሲቲ ኃላፊ ድረስ ነስቻለሁ። ከዚያ ወደዚህ ለውጥም አላገኘን። በየመስሪያ ቤቱ ምንገባ ለውጥም አላገኘን። ልጆችማ እንደተያዙ ናቸው። እስተዛድሮች ይሞቱም ይኑርም አናውቅም። በቃ እኛ እስተዛድሮች ለውጥም አላገኘን። ቅዳሜ ሰማታ ያው በቴሌቪዥን ጣቢያ ተላልፎ ነበር ተፈቱ ተብሎ እና ልጆች እስተዛድሮች በናገናኘንም አንያው ባይንም አላየናቸው። በስልክም አልተገናኘናቸው። ወሬ ይሁንም እውነት ይሁንም አናውቅም። እኛማ መንግስት አለ መስሎን ነበር ሰድናቸው። 14 ዓመት አስተምሬ በ15ኛው ዓመት ይሄ አይነት መጣ። ሰማይ በምድር ባካችሁን አስፈቱልን። ስለዚህ ያር ነው ምንል
ምንም ነገር የለም። መንግስት ካለ ሚዲያ ላይ መግለጫ የሰጡትን ተግባራዊ ያደርጉት። እውነት ከሆነ እውነት ካልሆነ ደግሞ ለምን መዘገብ ሳስፈለገ? ያሊያም ደግሞ ልጆች በህይወት ከሌሉ ደግሞ በህይወት የሉም ልጆች ብለው ያስታውቁን፣ ቁርጡን እንወቅ። ግን በህይወት ካሉ ደግሞ ያለው ነገር አሉ ብለው የተለቀቁት ልጆች ደግሞ በፎቶም ሆነ በዝርዝር ቢያሳዩም ብለን ነው ያው መንግስት ምን ጠይቅ
አዲስ የሰማነው መረጃ ምንም ነገር የለም። ተገኝተዋል ወጡ ተብሎ የተባለው ነገርን ምናልባት እኛ ስንጠይቅ የነበረው ጥያቄ ለማዳከምና ለማዛዛል እኛንምን ፋጥነን ምላሽ እንጂ እንድናገኝ ስንነበረውንን እንደገና ነው ዙሪያ ያዛሉ እኛ እንደገና እንድንቆም እንድንቀም ዝም እንድናያደረጉ እንደገና ሌላ አንቱን ያውጥማል ሌላ ፖለቲካ ነገር የነሱ ፖለቲካ ማራመጃ ፖለቲካቸው እንደነካ የተፈለገንነት እንደውም እንደኛ አሁን የሰማው ሀሳብ ማልምርጫ
ዛሬ በትዊተር ገጽ ላይ እየተደረጉ ያሉት ዘመቻዎችም ይህንን ሀሳብ የያዙ ናቸው። ጫካ ውስጥ የታገቱ ተማሪዎችን አስመልሱልን ወይም ያሉበትን ቦታ አሳውቁን የሚል። በዚህ ጉዳይ ላይ የኢትዮጵያ መንግስት ምላሽ ለማግኘት ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮን ግርማን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ ሰሜን ኢትዮጵያ ይወስደናል። የኢትዮጵያ ፌዴራሊስት ኃይሎች ፎረም የተባለው ስብስብ ወደ ጥምረት ማደጉ ተገለጠ። የጥምረቱ አባል ፓርቲዎች በቀጣዩ ምርጫ ላይም አንድ ላይ እንደሚወዳደሩ ተናግረዋል ይለናል ከመቀሌ ያደረሰን ዘገባ። ብልጽግና ፓርቲን ላለመቀበል የወሰነው ህወሓትን ጨምሮ ከአርባ በላይ ፓርቲዎች በመጪው ምርጫ አብረን እንሳተፋለን ማለታቸውን እንዲሁም በትላንትና ዕለት መፈራረማቸው ተጠቅሷል። የመቀሌው ዘጋቢያችን ሙልጌታ አጽብሃ ነው የጥምረቱ ፕሬዚዳንት ሆነው የተመረጡትን አቶ ደረጀ በቀለን አነጋግሮ ተከታዩን ያጠናቀረው።
የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገራዊ መድህን ብለው የሰየሙት ጥምረት ነው የተቋቋመው። የጥምረቱ ፕሬዚደንትና የኦሮሞ ነጻነት ንቅናቄ ሊቀመንበር አቶ ደረጀ በቀለ የፌዴራሊስት ኃይሎች ፎረም በሚል ስያሜ ከሁሉም የሀገሪቱ ክፍሎች ፓርቲዎች የሚሳተፉበት ስብስብ በትናንትናው ዕለት መፈራረማቸው ተናግሯል። ከአርባ በላይ የፖለቲካ ፓርቲዎች የጥምረቱን ስነ ምግባርና መተዳደሪያ ደንብ መፈረማቸው ገልጸዋል። በፎረሙ ውስጥ የነበሩ ያልፈረሙ ፓርቲዎች እንዳሉና በየፓርቲያቸው በጉባኤ ወስነው ወደ ጥምረቱ ይቀላቀላሉ ብለዋል።
እኛ አሁን የመጀመሪያ ደረጃውን ጥምረት ነው የመረጥ ነው። ለምን? ከዛ ወደ ቅንጅት ብለን ከዛ ወደ ግንባር መሄድ ስለምንችል ከፎረም አሁን ወደ ጥምረት አድጓል ማለት ነው። አንድ የራሳችንን ቅንጅቱን ሰነድም ተፈራርመናል። እንደገና መተዳደሪያ ደንብም ተፈራርመናል። አሁን ህጋዊ ስርዓትን ይዞ እየሄደ ነው ያሉት አባል ድርጅቶች በአንዱ ላይ የጥላቻ እና ፕሮፓጋንዳ ላለማካሄድ በህብረት ለመስራት እያንዳንዱ ብሔር ብሔረሰብ ባህሉን፣ ቋንቋውን እንዲያሳድግ የሁሉም መብትና ክብር እንደተጠበቀው ነው ወደ አንድነት የሚያመጣ ነው።
በዚህ ዓመት ሊካሄድ በታቀደው ምርጫ በአንድ ጥላ ስር ለመወዳደር ማቀዳቸው የገለጹት የምርጫ ምልክታቸውንም ተሰባስበው እንደሚመርጡ ተናግሯል። በአንድ ምልክት እንወዳደራለን ብለዋል።
ይሄ ጥምረት ዋናው ዓላማው ለምርጫ ነው። በያለበት አካባቢ ፓርቲዎች የራሳቸውን ፕሮግራም የራሳቸውን አጀንዳ ይዘው ይንቀሳቀሳሉ። ጥምረቱ ደግሞ የራሱን አጀንዳ የምርጫ እንቅስቃሴ የሚያደርጉበትን እያንዳንዱን ሰነዶች በማዳረስ በአንድ አምብሬላ ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ያለውን በአንድ አይነት እንዲወዳደሩ ነው።
የጥምረቱን ሰነድ የሚቀበል ማንኛውም ፓርቲ ወደ ጥምረቱ ሊገባ እንደሚችልም ገልጸዋል። የፌዴራሊስቶች ፎረም ምክትል ሰብሳቢ የነበሩ አቶ ትዕግስቱ አወሉ ባለፈው ሳምንት ከፎረሙ ራሳቸው መግለጻቸው ይታወቃል። አቶ ትዕግስቱ ህወሓት የብልጽግና ፓርቲን አህዳዊ ነው የሚል የብሔር ብሔረሰቦችን ቀልብ ለመሳብና የስብስቡ አካል ለማድረግ ነው፣ የፎረሙ ዓላማና አካሄድም የህወሓት የበላይነት ለመመለስ ያለመ ነው በማለት ራሳቸው ከፎረሙ ምክትል ሰብሳቢነት ጭምር ማግለላቸው ገልጸው ነበር። ለዚህ ያላቸውን ምላሽ አቶ ደረጀ ጠይቀናቸው ምክትል ሰብሳቢው ቀድመውም ከፎረሙ በስነ ምግባር ጉድለት ተባረው ነበር ብለዋል።
ምክትል ሰብሳቢ የነበረው ግለሰብ የወጣው መጀመሪያውኑ ባለው የዲስፕሊን ሁኔታ ፓርቲን ከፓርቲ ለማጋጨት፣ ለማፍረስ በገንዘብ ላይ ካለው ሁኔታዎች ጋር በመነሳት የስራ አስፈጻሚ ኮሚቴው ከስራ አስፈጻሚነቱ እንዲገለል አድርጎታል። አስቀድሞ ይሄንን ደግሞ ማጽደቅ ያለበት ጠቅላላ ጉባኤ ነው። ጠቅላላ ጉባኤ ሊመልሰውም ይችላል ሊያጸናበትም ይችላል። እንደሚያጸናበት በማወቁ ራሱን አግልሏል። በእኛ በኩል ማንም ሰው ራሱን ለማግለል መብት ሰጥቶታል።
በቅርቡ ብልጽግና ፓርቲ ላለመግባት የወሰነው ህወሓትም የጥምረቱ አባል ፓርቲ ነው። ተቺዎች የህወሓት ተላላኪዎች ናችሁ ይሏቸዋል ለሚለው አቶ ደረጀ ህወሓት በጥምረቱ አንድ ወንበር ብቻ ያለው ፓርቲ ነው ብለዋል።
ወደ ትግራይ ተሰብስቦ ከወንጀለኞች ጋር ሄዱ የሚሉን እኛ ህወሓት አንድ የጥምረቱ አባል ነው አንድ ብቻ ሁለት መቀመጫ እንኳን የለውም። እኛ ደግሞ ወንጀለኛን ወንጀለኛ የምንለው ፍርድ ቤት ሲያረጋግጥበት ብቻ ነው። ግለሰቦች ወንጀለኞች ሊሆኑ ይችላሉ። አንዳንድ ድርጅቶች ወንጀለኞች ሊሆኑ ይችላሉ። ወንጀለኞች ትግራይ ብቻ አይደለም ያሉት፣ አዲስ አበባም አሉ፣ ሌላ ክልልም ባህር ዳርም አሉ፣ አዋሳም አሉ። እነዛ ወንጀለኞች በህብረት ወንጀለኞች ናቸው። እኛ ህወሓት ስር ለመግባት አይደለም የመጣ ነው። እኛ ማንም ስር ድርጅት ስር ገቡ የሚሉት ሰዎች ውሃ የማይቋጥር ወሬ ነው።
የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገራዊ መድህን ተብሎ የተሰየመው ጥምረት ህጋዊ እውቅና ለማግኘት እንቅስቃሴ መጀመሩን ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች፣ አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ26 መሆኑን ያመለክታል። ወደ ስርጭቱ አጋማሽ ሪሶሪዎቹ ከመሻገራችን በፊት እዚህ ግድም አንድ ዜማ እንሰማና ፋታ እንወስዳለን። አድማጮች ለሙዚቃው እንመለሳለን። የቴክኒክ ግል ገጥሞናል። ርዕሰ ዜናዎቹን ከአዳነች ፍሳዬ እንስማ።
የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በፕሬዝደንት ትራምፕ ላይ የሚካሄደው የክስ ሂደት ዛሬ በቀዳሚው ሂደት ጀምሯል። የክሱን ሂደት የሚያካሂዱት የተወካዮች ምክር ቤት አባላት የክስ አንቀጾችን በዳኝነት ለሚያገለግሉት የሕግ መወሰኛ ምክር ቤት አባላት ዛሬ በኦፊሴል አቅርበዋል። አንድ የፕሬዝደንት ዶናልድ ትራምፕ የግል ጠበቃ ተባባሪ የዩክራይን መንግስት ፕሬዝደንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲያካሄድ ጫና የማሳደር ዘመቻ ይደረግ እንደነበረ ትራምፕ ጠንቅቀው ያውቃሉ ብለዋል። ትራምፕ ይደረግ ስለነበረው ነገር ሁሉ በሚገባ ያውቃሉ ሲሉ ሌቭ ፓርነስ ትላንት ማታ ኤምኤስኤንቢሲ በተባለው የአሜሪካ ቴሌቪዥን ተናግረዋል። የድሬዳዋ ዩኒቨርሲቲ የፊታችን ጥር 14ና 15 ቀናት ተማሪዎችን መቀበል እንደሚጀምር አስታወቀ። የዩኒቨርሲቲው መደበኛ የመማር ማስተማር ስራውን ጥር 18 እጀምራለሁ ብሏል። ጥፋት ፈጽሟል ባላቸው የዩኒቨርሲቲ ሰራተኞችና ተማሪዎች ላይ እርምጃ ወስዷል። በካሜሩን ሰሜን ምዕራብና ደቡብ ምዕራብ እንግሊዝኛ ተናጋሪ ሀገር ለመመስረት በሚዋጉት ኃይሎችና በሀገሪቱ ወታደራዊ ኃይል መካከል የሚካሄደው ግጭት በመባባሱ ሰዎች ከአካባቢዎቹ እየሸሹ ነው።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። ለዚህ ክፍል ቀዳሚ ወዳደረግነው ዘገባ ነው የምንሻገረው። የአማራ ባንክ ነው ርዕሱ። የሙሉ መስፍን አራጌ ያጠናቀረው ዘገባ ወደዚያ እንሻገር።
በደሴ ከተማ አክሲዮኑን ከገዙ ግለሰቦች ከፍተኛ አመራሮችና ባለድርሻ አካላት ጋር በተደረገው ውይይት እንደተገለጸው ባንኩ የተቋቋመው ከህዝቡ ብዛት ጋር የማይመጣጠኑን የባንክ አገልግሎት ለማሳደግና የህብረተሰቡን የመልማት ፍላጎት ለማሟላት ነው። በአጭር ጊዜ ውስጥ ጠቅላላ ጉባኤ ከማድረግ ባለፈ በኢትዮጵያ ባንኮች ምስረታ ከፍተኛውን የአክሲዮን ሽያጭ ማከናወኑን በምስረታ ላይ ያለው የአማራ ባንክ አክሲዮን ማህበር ፕሮጀክት ማኔጀር መሰንበት ሸንቁጤ ገልጸዋል። ባንኩ በብሔራዊ ባንክ ከተፈቀደለት ከነሐሴ 2011-2011 ዓ.ም እስካሁን ባለው ጊዜ ውስጥ ከ60 ሺህ ህዝብ በላይ አክሲዮኑን መግዛታቸውንና ከ3 ቢሊዮን ብር በላይ መነሻ ካፒታል መያዙን ጠቅሰዋል። ቃል የተገባውም ከ4 ቢሊዮን ብር በላይ ይደርሳል ይላሉ።
የካፒታል ማደግ እጅግ በጣም ትልቅ አስተዋጽኦ አለው። በባንኮች ታሪክም እንደዚሁ አሁን እንግዲህ የካቲት 30 ላይ 6 ወር ነው የሚሆነው ከ3 ቢሊዮን በላይ አሁን እንግዲህ ካቲት 30 ስንገዛ ጋር እንደውም ወደ 4 ቢሊዮን ምናምን ይጠጋል። በዚህ ምክንያት እጅግ በጣም ስኬታማ ባንክ ነው።
ዓለም አቀፍ ደረጃና ተወዳዳሪነት ያለው ባንክ ይሆናል የሚሉት ማኔጀሯ በተለይ ስራ አጥነትን በመቅረፍ የሴቶችን ተጠቃሚነት በማጠናከር አዳዲስ የኢንቨስትመንት ዘርፎች እንዲስፋፉ ይሰራል ነው የተባለው።
ባንኩ ቶሎ ወደ ስራ እንዲገባ ስራ ለማስጀመር የሚያስፈልጉ ነገሮችን የቅድመ ዝግጅቶች አድርገናል። ስለዚህ የዳይሬክተሮች ቦርድ ምርጫ ከተካሄደ በኋላ ያ ውጤት ለብሔራዊ ባንኩ ቀርቦ ተፈትሾ ይህን ከጨረሰ በኋላ የፊርማ ስርዓቶች ይኖራሉ። የመመስረቻ የመተዳደሪያ ደንቡ ምን ሁሉ እንዲ ስንል ሰኔ ላይ 6 ወር ብንጨምርበት በአንድ አመቱም ስራ ከጀመረ በጣም ትልቅ ባንክ አዲስ አበባ፣ እነዚህ ትልልቅ ከተሞች ባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ ትልልቆቹ ከተሞች ላይ ወዲያው ይከፍታል። በየአመቱ የሚከፍተውን ሁሉ አስቀምጧል።
ባንኩን ለመመስረት 500 ሚሊዮን ብር በቂ ቢሆንም በአክሲዮን ግዢው ላይ መሳተፍ የሚፈልጉ ሰዎች ቁጥር በመጨመሩና ትውልደ ኢትዮጵያውያን አክሲዮን መግዛት እንደሚችሉ በአዋጅ በመደንገጉ ውጭ ሀገር ያሉ ኢትዮጵያውያንን ተሳታፊ ለማድረግ የአክሲዮን ሽያጩን እስከ የካቲት 30 ማራዘም ማስፈለጉን ነው የጠቀሱት። ከስያሜው ጋር ተያይዞ ሁለት አይነት አስተያየት ተንጸባርቀዋል። አንዱ በድጋፍ፣ አንዱ በጥያቄ። ከዚህ በፊት በብሔር የተደራጁ ባንኮች ላይ ያልተሰጠ አስተያየት ለምን በአማራ ባንክ ላይ ይሰጣል? ትችቱ ተገቢ አይደለም የሚሉና የኢኮኖሚው ዘርፍ በብሔር ጥላ ስር መዋሉ ወደ አክራሪ ብሔርተኝነት ሊያሸጋግር ይችላል የሚሉ ሀሳቦች ተሰንዝረዋል።
የመጣሁት ከደሴ ከተማ ንግድና ዘርፍ ማህበራት ምክር ቤት ነው። የዚህ ባንክ መመስረት እጅግ በጣም ስሜቴን የነካው ጉዳይ ነው። በቅርቡ ከመላ ሀገሪቱ የተፈናቀሉ ዜጎችን ለመደገፍ ብለው 100 ሚሊዮን ብር ወጪ ተደርጎ ከፍተኛ መፈናቀልና ጉዳት ለደረሰበት የአማራ ክልል የመደቡት ገንዘብ ዝቅተኛ መሆኑን አይቸው እስካሁን ስሜቴ ውስጥ አሉ። በቃ ይሰሙኛል። እንደ ክፉ ነገር ነው ማያቸው። ይህንን ደም ሊያፍስ የሚችል ለዚህ ደጀን ሊሆን የሚችል የአማራ ባንክ መመስረት ደግሞ በቅርቡ ሲመጣ በጣም ተደስቻለሁ።
ቢዝነስና ፖለቲካ ሊገናኝ አይገባም። እዛ ውስጥ አልፎ አልፎ በቴሌቪዥንም የምናያቸው ሰዎች ፖለቲካ ውስጥ የነበሩ ሰዎች ስለነበሩ እኔ ያ ስጋት የብዙ ሰው ስጋት ይመስለኛል፣ የእኔም ስጋት ስለነበረ። ሌላው እኔ በጣም የማዝንበት ግራ የሚገባኝ ነገር የስም ስያሜው ላይ ነው። አሁን እያቀነቀን ያለ ነው ሁሉም ብሔረተኝነትን ነው። ኢትዮጵያዊነትን የሚያቀነቅን የስም ስያሜ አተን ነው ወይ? ለምንድን ነው ኦሮሞ ኦሮሞ እያለ አማራ አማራ እያል ትግራይ ትግራይ እያል ወይም ሌላ አንዱ እያል ለምንድን ነው ኢትዮጵያዊነትን የሚያቀነቅን ስም መሰየሙ መልካም ሆኖ አይታያችሁም ወይ?
በእነዚህ ላይ የባንኩ አደራጅ ኮሚቴ አባል አቶ ብርሃን ኃይሉ ምላሽ አላቸው።
ስያሜ ጥናት ተደርጎ ብዙ ውይይትም ተደርጎበት የተሰየመ ነው። ስያሜው እንደ ንግድ ስያሜ እንደ ብራንድ እንዲወሰድ ነው በእኛ በኩል ያሰብ ነው። ስለዚህ ከሌሎቹ ምንም የሚለየው ነገር የለም። ስም ማውጣት ለንግድ አዋጭ ይሆናል ብለህ እስካሰብክ ድረስ ያስኬዳል። እኛ አሁን በዚህ ስያሜ አዋጭ ሆኗል ብለን ያየ ነው። ለምን ብዙ ሺህ አክሲዮን ተሸጠ። በዚህ ደረጃ ህብረተሰቡ ከስያሜው ጎን መሰለፍ እንደፈለገ ማየት ችለናል። ስያሜው ይሄ ስለሆነ ደግሞ ሌሎችን ያገለል አይደለም። ማንኛውም መግዛት የሚፈልግ እየገዛ ነው ያለው። አሁን እየተፈለገ ያለው አገራዊ አንድነት ነው፣ አገራዊ ልማት ነው፣ አገራዊ ብልጽግና ነው። የባንኩ አገልግሎት አሰጣጥም ማንኛውንም ህብረተሰብ ማለት በሃይማኖት ሳይለይ፣ በዘር ሳይለይ፣ በብሔር ሳይለይ ለማገልገል የተዘጋጀ ነው።
የአማራ ባንክ አክሲዮን ማህበርን ጨምሮ 12 ባንኮች ወደ ስራ ለመግባት እንቅስቃሴ ላይ ናቸው ተብሏል። ብሔራዊ ባንክን ጠቅሶ ኒውስ ቢዝነስ ኢትዮጵያ በድረገጹ እንዳሰፈረው በአገሪቱ ውስጥ 18 ባንኮች ሲኖሩ ካፒታላቸውም በ85.7 ቢሊዮን ብር አድጓል ተብሏል። ሌሎች የድረገጽ መረጃዎች ደግሞ እነዚህ ባንኮች በ2357 ቅርንጫፎቻቸው በኩል በአገሪቱ ውስጥ እንደሚንቀሳቀሱ አመልክተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 ላይ ለምትከታተሉን አድማጮችና በናይል ሳት የሚተላለፈውን የአማርኛ ቋንቋ ስርጭታችንን እስከ ምሽቱ 4 ሰዓት እንቀጥላለን። አሁን ለዚህ ክፍል ተከታይ ወደ ሆነው ሳምንታዊ ቅንብር እናልፋለን። አስር ለጤና እና ቀጥ ከልጅነት የተባሉትን የጤና ዘመቻዎች ከሚመሩት ከዶክተር ሰላም አክሊሉ ጋር የተደረገ ቃለ ምልልስ ነው። ዶክተር ሰላም ወዲህ ወደ ስቱዲያችን ብቅ ባሉበት በቪዲዮ የተካሄደ ቃለ ምልልስ ነው። እነሆ ተከታዩ። እዚህ ስቱዲያችን ዛሬ እንግዳ አለን። የሩቅ እንግዳ እንደምንለው ከአዲስ አበባ የመጡ እንግዳ ናቸው። ዶክተር ሰላም አክሊሉ ይባላሉ። በኢትዮጵያ ፍርስት ካይሮፕራክቲክ ክሊኒክ የተባለ ተቋም ይመራሉ። የመጀመሪያ መሆኑም ሌላም ምክንያት ያለ ይመስላል። ያብራሩልናል። ዶክተር ሰላም አክሊሉ እንኳን ደህና መጡ።
እንኳን ደህና ቆያችሁኝ።
ዶክተር ሰላም የካይሮፕራክቲክ ሕክምና አገልግሎት የሚሰጥ ተቋም ይመራሉ። የካይሮፕራክቲክ ሕክምና ባለሙያም የሕክምና ዶክተርም ነዎት። አንዳንድ ጊዜ ሁለቱ አንድ ላይ የግድ አይሆንም። እርስዎ በሁለቱም ሙያ ስልጠና አድርገዋል። ይሄን ተቋም አቋቁሞ በኢትዮጵያ ውስጥ በርከት ያሉ ቦታዎች እየሰሩ መሆኑን የተረዳኋት፣ እስኪ ንገሩን ስለ ድርጅቱ በቅድሚያ ባጭሩ።
እሺ፣ አመሰግናለሁ። ካይሮፕራክቲክ የሚባለው ሙያ መጀመሪያ እሱን ባብራራው ለማስኩሎስኬለተል ስፔሻልቲ ይባላል። ይሄ ማለት ምን ማለት ነው? የአጥንት፣ የነርቭ፣ የጡንቻን አካተው በተለይ አከርካሪ አጥንት ላይ የሚያተኩር የህክምና ዘርፍ ነው። አገራችን ትምህርቱ ስለሌለ፣ እንደውም አፍሪካ ውስጥ ሳውት አፍሪካ ብቻ ነው ትምህርቱ ያለው። ስለዚህ የመጀመሪያዋ ካይሮፕራክተር ሆኜ ነው ስራውን የጀመርኩት። ነገር ግን ፈርስት ካይሮፕራክቲክ የተባለበት ምክንያት ለሱ ሳይሆን በህክምና ሳይንስ ውስጥ በተቻለ መጠን ብዙውን የህክምና ቅድሚያ በመጀመሪያ አከርካሪ አጥንትን በማስተካከል ቢጀመር የተሻለ ነው ከሚል ተነስተን ነው።
ከህክምና ፍልስፍናው ጋርም የተያያዘ ነው።
እውነት ነው።
እስኪ ገፋ አድርገን ለአድማጮች ግልጽ እናደርግ። በኢትዮጵያ ውስጥ በስፋት የተለመደ የሚዘወተር አለመሆኑ ምናልባት በባህላዊ መንገድ ወጌሻ በምንለው የሚደረገው እርዳታ አለ። ይሄ ሳይንሳዊ ህክምና ነው። ለምንድን ነው ቅድሚያ በሱ ይጀመር የሚሉት? አንድ ሰው ሲታመም የተለመደው የወትሮ ክሊኒክ ነው የሚሄደው፣ መድኃኒት ማግኘት፣ ምናልባት ቀዶ ህክምና ሊከተል ይችላል እንደ ህመሙ አይነት። ይህን መርሆውን በጣም አምነውበት የሚገፉበት ነው እና ለምን?
እውነት ነው። እንኳን ይህን ጠየከኝ። የሰውነታችን ስርዓት በሙሉ መቆጣጠሪያው የነርቭ ስርዓታችን ነው። የነርቭ ስርዓታችን ደግሞ ከአንጎል ይጀምርና በአንገት በኩል የአከርካሪ አጥንቱ መካከል የሚያልፈው ህብረ ሰረሰር ወይንም ስፓይናል ኮርድ የሚባለው በአንገታችን ሲያልፍ ከአንገታችን በብብታችን አልፎ እጆቻችን የሚያነቃንቀው ከአንገታችን የሚመጣው ነርቭ ነው። ከዛ ዝቅ ብሎ ደግሞ ጀርባችን ላይ ቶራሲክ ስፓይን የሚባለው እያንዳንዱ ውስጥ ያሉትን የሰውነት ስርዓታችን የሚቆጣጠረው ከአከርካሪ አጥንት የሚመጣው ከህብረ ሰረሰሩ የሚመጣው ነርቭ ነው። ከወገባችን ደግሞ የሚመጣው እግሮቻችንን የሚያነቃንቀው። ስለዚህ የሰውነታችን ስርዓት ትክክል ሊሰራ የሚችለው የአከርካሪ አጥንታችን ትክክል ሲሆን ነው። ስለዚህ የአከርካሪ አጥንት እንዲሁ አይደለም። አንድ ነገር ይሄ እኮ የጀርባ አጥንት ነው ሲባል ዋነኛ የጤና መሰረት ለሰው ልጅ የአከርካሪ አጥንቱ ነው። ከአከርካሪ አጥንቱ ደግሞ የስፓይናል ኮርዱ ወይም ህብረ ሰረሰሩ ነው። ስለዚህ የአከርካሪ አጥንት መዛባት ለብዙ በሽታዎች የሚዳርግ ስለሆነ ጤንነትን መጀመሪያ ልንጠብቅ የሚገባን የአከርካሪ አጥንቱን በማስተካከል ነው።
በርከት ያሉ ክሊኒኮች አዲስ አበባ ውስጥ አሉት። በስፋትም የዚህ ህክምና አገልግሎት ጥቅም ላይ እንዲውል ጥረት እያደረጉ መሆን ነው የተረዳሁት። እስኪ ንገሩን፣ ምን ያህል ድርጅቶች አሉት? ምን ያህል ሰዎች በዕለት ተዕለት ይረዳሉ? የቱን ያህል እየተለመደ ነው?
ችግሩ በጣም ሰፊ ነው። ይገርምሃል፣ ያከርካሬ አጥንት ችግር ወይንም ደግሞ ያው የጀርባ ህመም፣ የአንገት ህመም አለማችን ውስጥ 1 ቢሊዮን ሰው ይጠቃል ይባላል። ከዛ ውስጥ ደግሞ 67% አፍሪካ ውስጥ ያለ ነው የሚባለው። ስለዚህ አሁን እንደው ዝም ብለህ እንደው መንገደኛውን ብትጠይቅ በጣም ብዙ ሰው ይሄ ችግር አለ። ወገቤን፣ አንገቴን፣ ጉልበቴን እማይል ወጣት ሽማግሌ የለም። ስለዚህ ችግሩ ሰፊ ነው። የተቻለንን ያህል እየረዳን ነው። 3 ክሊኒኮች አዲስ አበባ ውስጥ አሉን። ጅማ አፊሊየት አለን፣ ድሬዳዋ አፊሊየት ወይንም ደግሞ ተባብረዋችን የሚሰሩ አሉ። እኔ የጀመርኳቸው ግን ገና ምንም አልነካ ነውም። አሁን በእኛ ክሊኒኮች 150,000 ሰዎች ታይተዋል። 150,000 እንግዲህ ቁጥሩን ካቆምኩ ነው እየቀጠለ ነው እና በጣም የብዙ ሰው ችግር ነው። ስለዚህ አሁን ህክምናው ላይ ብቻ ሳይሆንኛ መከላከሉ ላይ እንዴት እናድርግ የሚል እዛ ላይ ያተኮርነነን ያለን።
ስለዚህ ዘመቻው መከላከል ላይ ያሰራላችሁ ይልቁንም ደግሞ በተለይ ከዚህ በካይሮፕራክቲክ ከሚረዱ የህመም አይነቶች የጀርባ ህመም የጎላ መሆኑን ሁሉም ሰው በህይወት ዘመኑ የሚገጥመው የሚመስል የህመም አይነት ነው እና ይህን ስቃይ ለመከላከል ሁሉ ታክሞ አይዘለቅም እና እንከላከል የሚል ነው ዘመቻችሁ። እስኪ ንገሩን ስለ ዘመቻው።
እውነት ነው። አሁን ለዚህ ችግር እንደውም ምን እንላለን ለአፍሪካ በጣም የኢኮኖሚ ጉዳት ሊያመጣ የሚችል የጀርባ ህመም ነው። ምክንያቱም ጀርባ ህመም ለተመቸው ሰው እንኳን ከባድ ነው፣ እንኳን ለቸገረው፣ እንኳን ለራበው ሰው። እንደው እንዴት እንድታስበው ፈልጋለሁ መሰለህ፣ አንድ ወንድም የቀን ሰራተኛ የሆነ እራቱን ኬት እንደሚያገኝ የማይችል ወገቡን አሞት አስበው፣ ውሃ የሚያቀብለው አጠገቡ የሌለ ከሱ ጀምረን ነው እንድናይ የምፈልገው። ይህንን ደግሞ ያው ስራችን ከባድ ነው። ኮንስትራክሽን ሳይቶች ላይ ወይም ደግሞ ግንባታ ጋር ብዙ ጊዜ ሰዎች ካለመጠንቀቅ የጉልበት ስራ ላይ መሸከም ላይ መስራት አለብን፣ መሸከም አለብን። በቃ የኑሯችን እንትን እዛ ጋር ነው ያለው። ግን እንዴት በተሻለ እናድርገው? አንደኛው ምን እንላለን፣ 10 ለጤና ሚል ፕሮግራም አለን። ሰዎች ከባድ ስራ ከመስራታቸው በፊት ሰውነታቸውን እንዲያሟሙቁ፣ ኤክሰርሳይዝ እንዲሰሩ፣ እንዲተነፍሱ። ስንተነፍስ ብዙ ጊዜ ልባችንና ጭንቅላታችንን እናገናኛለን፣ ከልባችን እንሆናለን፣ የተሻለ ሰውነታችንን እናዘጋጃለን ለስራ። ለአሰሪዎቹም የተሻለ ውጤታማ የሆነ የስራ ኃይል እንፈጥራለን፣ ጤነኛም ዜጋ እንፈጥራለን። ስለዚህ አንደኛው 10 ለጤና የሚለውን ፕሮግራም ማስፋት ነው። ሌላው በትምህርት ቤት ውስጥ ነው። ሌላው ችግራችን የጀርባ ህመም እንደምታውቀው ዓለም ውስጥም በሙሉ እዚህ ኮምፒውተር ላይ ብዙ ቁጭ ብለው የሚውሉ ሰዎች፣ አንገታችን የሚያቀረቅሩ ሰዎች፣ ወጣቶች ከባድ ቦርሳ የሚሸከሙ እነሱን ደግሞ እንዴት ነው የምናደርገው? በትምህርት ቤት ውስጥ እስቲ ቀጥ ከልጅነት የሚለውን ፕሮግራም እናደርግና የስፓይናል ስክሪኒንግ እንለዋለን ወይም ደግሞ የአከርካሪ አጥንት ጤንነትን ልጆች በሚያድጉበት ጊዜ ትክክል ሆኖ እንዲያድግ በስፖርት አስተማሪዎቹ አማካኝነት እንገባና ስፖርት አስተማሪዎቹን በማሰልጠን ትክክል ሆኖ እንዲያድግ አጥንታቸው፣ አቋቋማቸው ትክክል እንዲሆን አስተማሪዎቹ ብዙ ነገር ሊያስተካክሉልን ይችላሉ። ልጆቹ ትምህርት ቤት ናቸው፣ ስፖርት መስራታቸው አይቀርም። ግን ዳይሬክትድ የሆነ ወይንም ደግሞ ፎከስ የሆነ የአከርካሪ አጥንት ጤንነትን የሚያጎለብት አይነት ትምህርት ብናስተምር እንላለን። እንግዲህ ከዛ ያው ሚድል ሌቭል ወይንም ደግሞ በየጤና ጣቢያው በየጤና ተቋሙ ደግሞ ከማደንዘዣ ያለፈ የሕክምና ስልቶች አሉ። ባለሙያዎች ደግሞ በቀላሉ ሊማሩት የሚችሉት እሱን ደግሞ ብናደርግ ለታመሙት ሰዎች ጤና ጣቢያም ሲኬድ፣ ክሊኒኮችም ሲኬድ፣ በስፖርት በፊዚዮቴራፒ በካይሮፕራክቲክ ስልቶች ብዙውን ነገር ልናስተካክለው እንችላለን።
አድማጮች፣ ከዶክተር ሰላም አክሊሉ ጋር የጀመርነው ወግ አላበቃም። በሌላ ፕሮግራም ተከታዩን ይዘን እንቀርባለን። አሁን ወደ ታላቁ ህዳሴ ግድብና ድርድሩን ወደሚመለከተው ጋዜጣዊ መግለጫ በታላቁ የህዳሴ ግድብ ላይ ኢትዮጵያ፣ ግብጽና ሱዳን ባደረጉት ውይይት ዙሪያ የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውና የውሃ የመስኖና ኤነርጂ ሚኒስትሩ ስለሺ በቀለ በዩናይት ስቴትስ የኢትዮጵያ ኤምባሲ ተገኝተው ዛሬ ማምሻውን ጋዜጣዊ መግለጫ ሰጥተዋል። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ግድቡን በተመለከተ እየተሰሙ ያሉ ያሏቸውን ሀሳቦች የተሳሳቱ መሆኑን ገልጠው የአባይ የተፋሰስ አገሮቹን ጥቅም ሳይጎዳ የኢትዮጵያን ጥቅምም ባስጠበቀ መልኩ ስምምነት ላይ መደረሱን አስረድተዋል። ሀብታሙ ስዩም ዝርዝሩን ይዟል።
ለአራት ጊዜያት በአራት ከተሞች ሲካሄድ የሰነበተው የኢትዮጵያ የሱዳንና የግብፅ ቴክኒክ ኮሚቴዎች የአባይን ግድብ አጠቃቀም የሚመለከት ምክክር ከሞላ ጎደል በስምምነት መጠናቀቁን የኢትዮጵያ ባለሥልጣናት ተናግረዋል። ዛሬ በዩናይትድ ስቴትስ የኢትዮጵያ ኤምባሲ በነበረው ከጋዜጠኞች ጋር የተደረገ ጥያቄና መልስ መድረክ ላይ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ሲደረግ የነበረው ምክክር የኢትዮጵያን ጥቅም ያስጠበቀ እንደነበረ አብራርተዋል።
ምንድን ነው የደረስነው ስምምነት? አሁን ቴክኒካሊ ግድቡ በሚሞላበት ሁኔታ ላይ በመጀመሪያው የመጀመሪያዎቹ ሁለት ዓመታት ላይ ኢትዮጵያ በፍጥነት ኃይል ልታመነጭበት እስከምትችለው ድረስ ለመሙላት የተፋጠነ መንገድ እንዲኖር፣ ቀጥሎ ደግሞ በሁለት ዓመታት ከሁለት ዓመታት በኋላ ደግሞ እንዴት ኃይል ማመንጨቷ እንደተጠበቀ ሆኖ ውሃ እያጠራቀመችበት የሚሄደው ጊዜ እንዴት አድርጎ ነው በዛ መንገድ ኢትዮጵያንም ተጠቃሚ የሚያደርገው። በመሀል ደግሞ የሆነ ያልተጠበቀ ነገር ምናልባት አንዳንዶቹ ሲገልጹ ላይሆንም ይችላል ተብሎ የሚገመት በመቶ ዓመት አንድ ጊዜ በአምሳ ዓመት አንድ ጊዜ ሊከሰቱ የሚችሉ ከባድ ድርቅ ሊኖር ይችላል። ያኔ ኢትዮጵያ ለታችኞቹ ሀገሮች ምንድን ነው ልታግዝ የምትችለው የሚለውንም በሚመለስ መንገድ ውይይቶች ተካሂደው ሞላ ጎደል መግባባት የተደረሰበት ሁኔታ አለ።
ትናንት አመሻሽ ላይ በታዛቢነት የተሳተፈው የዩናይትድ ስቴትስ የገንዘብ መስሪያ ቤት ሀገራቱ የደረሱባቸውን የስምምነት ነጥቦች መነሻ በማድረግ ለቀረቡ ጥያቄዎች መልስ የሰጡት የኢትዮጵያ ውሃና መስኖ ኢነርጂ ሚኒስትር ዶክተር ስለሺ በቀለ በበኩላቸው ሀገራቱ በደረሱበት ስምምነት መሰረት ኢትዮጵያ ግድቡን ለመሙላት እንደ ውሃ ፍሰቱ የሚወሰን ከአራት እስከ ሰባት ዓመታት እንደሚፈጅባት፣ በመጪዎቹ ሁለት ዓመታት ውስጥ ደግሞ ከግድቡ ኤሌክትሪክ ማመንጨት እንደምትጀምር ተናግረዋል። የውሃ ሙሌት ሂደቱ በዋነኝነት ክረምትን መሰረት በማድረጉ የሙሌቱ ሂደት የሚፈጀው ጊዜ ላይ ተጽዕኖ ይኖረው እንደው ተጠይቀው ይህንን ብለዋል።
የኢትዮጵያ ወንዞች ፍሰታቸው ሐምሌ ነሐሴ ላይ ያበጠ ነው። ብዙ ውሃ የሚያልፈው በዛ ጊዜ ነው። መስከረምም አንዳንዴ ሙሉ ይቆያል። ይሄ አይደለም የምታውቁት የኛ ወንዞች ሃይላንድ ላይ ያሉት፣ ወደ ደቡብ ስንሄድ ለየት ይላል። እዚህኛው ላይ ከማዕከላዊና ወደ ምዕራብ ወደ ሰሜን ምዕራብ ደቡባዊ ምዕራብ ያሉት ዩኒሞዳል ነው ያላቸው። ዩኒሞዳል ማለት 8-9 ወር በጣም ዝቅተኛ ፍሰት ይኖራቸውና ክረምቱ ሲመጣ ከሰኔ ጀምሮ በከፍተኛ ደረጃ ዝናብ ስለ ኮንሰንትሬት አድርጎ ስለሚወርድ ትልልቅ ወንዞች አሉን። በዛ ውስጥ ፍሰቱ በበቂ ሁኔታ ይጨምራል። በነገራችን ላይ ግድብ የሚሰራው በዛ ጊዜ የሚፈሰውን ብዙ ውሃ ለማቆየት ነው እንጂ ዝም ብሎ ኢንፍራስትራክቸር ለመስራት አለ። እዛ ጋር ያለውን ውሃ እንዲጠራቀም ይደረግና በቀሪ ወራት የሚመጡት ላይ ተጨማሪ ሆነው እየተተነተነ ይለቀቃል። ዜርፎር ዩኒፎርም የሆነ ፍሎ ይኖረዋል ማለት ነው። እንደዛ ሲሆን ሪላያብል ወይንም ደግሞ የተመጣጠነ የኢነርጂ ማመንጨት ይኖራል ማለት ነው።
አሜሪካ ሶስቱም ሀገራት በሰላማዊ መንገድ ከወንዙ ተጠቃሚ እንዲሆኑ ነገሮችን ለማመቻቸት በጎ ሚና መጫወቷ በተወሳበት በዚህ መድረክ ፕሬዚዳንት ትራምፕ ይህንን አቋማቸውን ከውጭ ጉዳይ ሚኒስትሮች ጋር ባደረጉት ቆይታም እንዳጋሩ ተነግረዋል።
ፕሬዚዳንት ትራምፕ ምናሉ የሚለውን ምንድነው መጀመሪያ ይሄ አሜሪካ መተን ስንወያይ ብለው የነበሩት ይሄ ግድብ የጠብ ምንጭ ሳይሆን የመልካም ግንኙነት ምክንያት መሆን ነው ያለበት። ያላችሁን ጭቅጭቅ ተነጋግራችሁ ፍቱ፣ እኛም በበኩላችን ችግሩን እንድትፈቱ እናግዛለን። ነገር ግን በቀሯችሁ ጉዳዮች ላይ እየተነጋገራችሁ ፍቱና ተስማሙ። ስትስማሙ ፊርማ ስትፈራረሙ እኔም እገኛለሁ። እንደገና ደግሞ ግድቡ በሚያልቅበት ጊዜ ወይም ደግሞ በመጀመሪያ ሁሉም ግድቡ እስከሚጠናቀቅ ሳይሆን ከዛ በፊትም የሆነ በግድቡ ላይ ለምሳሌ ውሃ ሲሞላ ሊሆን ይችላል፣ ወይም የመጀመሪያው ማመንጨት ሲጀምር ሊሆን ይችላል መገኘት እፈልጋለሁ እና በጥሩ መንፈስ ችግራችሁን ለመፍታት የጀመራችሁትን መንገድ አጠናክራችሁ ቀጥሉ፣ መጨረሻ ስምምነት ላይ ድረሱ የሚል ነው።
ሶስቱ ሀገራት ቀጣይ የሚቀራቸው ጉዳይ አሁን ሀገራቱ እውቅና የሰጧቸውን የስምምነት ነጥቦች ወደ ገዢ ሕግ መቀየርና ሰነድ ማዘጋጀት ከዚያም መፈራረም እንደሆነም ተወስተዋል። አዲስ ለውጥ ከሌለ በስተቀር ይሄ የሚሆነው ከጥር 19 እስከ 20 2012 ዓ.ም ነው።
ሀብታሙ ስዩምን አመሰግናለሁ። በታላቁ የህዳሴ ግድብ ላይ ኢትዮጵያ፣ ግብጽና ሱዳን ባደረጉት ውይይት ዙሪያ የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸውና የውሃ መስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ በዛሬው ዕለት የሰጡትን ጋዜጣዊ መግለጫ ተከታትሎ ነው ያቀረበልን። እናመሰግናለን። አድማጮች፣ አሁን ወደ ተከታዩ እንለፍ። የቀደመው ፕሮግራም አድማጮች እዚሁ ላይ ላስታውስ፣ ተከታይ ይኖረዋል። አሁን ተፈጥሮና አካባቢ። የሶማሌ ክልል መንግስት በክልሉ የተከሰተውን የአንበጣ ወረርሽኝ ለመቆጣጠር ጥረት እያደረግኩ ነው ብለዋል። በወረርሽኙ የደረሰውን ጉዳት አስመልክቶም የዳሰሳ ጥናት የተሰራ ቢሆንም ውጤቱ ግን አልታወቀም ነው የተባለው። የክልሉ አመራሮች ወረርሽኙ በድሬዳዋ የበረራ መዘግየት አስከትሎ እንደነበርም ገልጠዋል። አዲስ ቸኮል ተጨማሪ ዝርዝር ይዘዋል።
ለተወሰነ ጊዜ የመጥፋት አዝማሚያ አሳይቶ የነበረው የአንበጣ ወረርሽኝ በሶማሌ ክልል ዳግም መከሰቱንና ክልሉም ወረርሽኙን ለመቆጣጠር ጥረት እያደረገ መሆኑን አስታውቋል። የሶማሌ ክልል እርሻና ተፈጥሮ ሀብት ቢሮ የሰብል ልማትና ጥበቃ ዋና ስራ ሂደት መሪ የሆኑት አቶ አብዲ አደን እንዲህ ይላሉ።
መጀመሪያ በሲቲ ዞን፣ በፋፈን ዞን፣ በዶሎ፣ በቆራይና በቸረት ዞን ገብቶ ነበረ እና እዛም ቦታዎች የተወለዱ እንቁላሉ የወረዱም ስንፈልፈሎት ነበረ። ከዛ ሶማልላንድ እና ከፑንትላንድም የገባ አሁን በቅርብ ጊዜ ነበረ። እኛም ተፈልፍሎ ብዙ በመኪናም በእጅም ሲነረጭ ነበረ እና በመሀል ላይ የክሪስማስ አመት በዓል ፓይሎቶቹ ሂዶ ነበረ እና ለአዲሱ አመት ያን ጊዜ ብዙ መቆጣጠር አልቻለን። መከኛ አቅም ብላ ሆነ ነበረ። ያን ጊዜ ሁሉም ዞኖች ገብቶ ነበር፣ 11 ዞኑ ግን አሁን እንትን ሁሉም ተመልሷል፣ እየተቆጣጠረ ነው ያለን።
ክልሉ በአሁኑ ሰዓት ከፌዴራል መንግስቱ ጋር በመተባበር የኬሚካል ርጭት እያካሄደ መሆኑንም አቶ አብዲ ለቪኦኤ አስታውቀዋል።
በኬሚካል ነው የምንረጨው፣ በአይርፕላን ማለት ነው።
በአይርፕላን
ሆበር ላይ ሲሆን ደግሞ አስዋርም ሳይሆን ሳይበረር ማለት ነው። በእጅ እና በመኪና ነበር የምንረጨው፣ በሱ ሀይል ማለት ነው። ግን አሁን በአይርፕላኖች ነው የምንረጨው እና ከብዳር አንድ አለ፣ ጎዴ ደግሞ ሁሌት ፍሬ አለ። አንዱ በጣም ሎንግ ዲስታንስ እስከ ነጎ መርጨት ይችላል። ድሬዳዋ አለ እስከ ጂጂጋ ሲቲ ኤረር ዞን ፌክ የሚባለው ይሸፍናል ማለት ነው። ተጨረኑ አሁን መሸ
የመድኃኒት መርጫ አውሮፕላኖቹ ማለት ነው። ወረርሽኙ እስካሁን ያደረሰውን ጉዳት በተመለከተ ግን የተዘረዘረ ማስረጃ እንደሌለ ነው አቶ አብዲ አደን የሚናገሩት።
አሁን ሀርፈስት የተደረገው ዞኖች የፋፈን ዞን እና የሲቲ ዞን ነው። ዳሰሳ ተደርጓል፣ ግን ውጤቱ ገና ነው ይወጣል። ባለፈው ሳምንት ነው የተደረገው ይወጣል። እነኛ ግን ዳሰሳ አልደረሰም።
እርሻ የሚካሄድባቸው ዞኖች ከእነኚህ ውስጥ የትኞቹ ናቸው? ሁሉም ላይ እርሻ አለ ወይስ የአርብቶ አደር አካባቢዎችም ተጎጂዎች ናቸው የሚሆን? በዚህ በንት
ክፍል አርብቶ አደር ናቸው። አሁን ፋፈን ብቻ ነው እንትን በሙሉ አርሶ አደር የሚባለው እንጂ ሌሎቹ ክፍል አርሶ አደር ናቸው።
ስለዚህ የአርሶ አደርነትም ስራ ሁሉም ዞን ላይ አለ ማለት ነው?
የአርሶ አደርነት አለ። ዶሎ ነው የማይገዛበት እንጂ ሌሎቹ ኦልሞስት ይቀራረባሉ። አለ አርሶ አደር ክፍል አርሶ አደር አለ።
በሌላ በኩል በድሬዳዋ አውሮፕላን ማረፊያ የተከሰተው የአንበጣ ወረርሽኝ ከጅቡቲ ተነስቶ ድሬዳዋ ሊያርፍ የነበረን አውሮፕላን በረራ ማስተጓጎሉንና አውሮፕላኑም አዲስ አበባ ለማረፍ መገደዱን የውጭ ሀገራት መገናኛ ብዙሃን ዘግበዋል። በበረራ ላይ የሚያተኩረው ኤሮ ኒውስ የተባለ ድረገጽና የእንግሊዙ ቢቢሲን ጨምሮ የተወሰኑ ሚዲያዎች የበረራ ኦፐሬተሮችን ጠቅሰው እንደዘገቡት የአንበጣው መንጋ ወደ አውሮፕላኑ ሞተር መግባት በመጀመሩና የአውሮፕላኑን እይታ እስከ መጋረድ በመድረሱ የደህንነት ስጋት ከመሆኑ በፊት ድሬዳዋ ማረፉ ቀርቶ አዲስ አበባ እንዲያርፍ መደረጉን ዘግበዋል። በጉዳዩ ላይ መረጃ ለመስጠት ኃላፊነቴ ስለማይፈቅድ ስሜን አትጥቀሱ ያሉ አንድ የአውሮፕላን ማረፊያው ሰራተኛ ለቪኦኤ እንዳስታወቁት ከጅቡቲ የተነሳው አውሮፕላን ዘግይቶም ቢሆን ድሬዳዋ ማረፉን ገልጸው ተመሳሳይ የአንበጣ ወረርሽኝ በአውሮፕላን ማረፊያው አካባቢ ዳግም እንዳይከሰትም ለመድኃኒት ርጭት ዝግጁ የሆነ አውሮፕላን በድሬዳዋ ዓለም አቀፍ አውሮፕላን ማረፊያ ዝግጁ ሆኖ እየተጠባበቀ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የአንበጣ መንጋ የደቀነው ፈተና በተከታዩ ዘገባ ደግሞ ወደ ናይሮቢ ይወስደናል። የኬንያ እርሻ ሚኒስቴር በአገሪቱ የተከሰተውን የአንበጣ መንጋ ወረርሽኝ ለመቆጣጠር 2.3 ሚሊዮን ዶላር መመደቡን አስታወቀ። ፒተር ሙኛ የኬንያ እርሻ ሚኒስትር ናቸው። ትላንት የሀገሩ መንግስት በስምንት የኬንያ ግዛቶች የተከሰተውን ይህን የአንበጣ መንጋ ወረርሽኝ ለመቆጣጠር ወደ ስራ መሰማራቱን አስታውቀዋል። ገልሞ ዳዊት ዝርዝር አለው።
የኬንያ እርሻ ሚኒስትር ፒተር ሙኛ አትላንት ለጋዜጠኞች በሰጡት መግለጫ የኬንያ ገንዘብ ሚኒስቴር 230 ሚሊዮን የኬንያ ሺሊንግ ወይንም 2.3 የአሜሪካን ዶላር ወረርሽኙን ለመቆጣጠር መመደቡን ይፋ አድርገዋል።
Government has deployed a team of experts to affected areas to support the control effort.
መንግስት በአንበጣ መንጋ በተወረሩ አካባቢዎች ባለሙያዎችን አስተማርቷል። ወረርሽኙ ሊያመጣ የሚችለውን ጉዳት ለማስላትና መረጃ ለማግኘትም መንግስት ልዩ ኮሚቴ አዋቅሯል። ኮሚቴው በሀገሩ የተከሰተውን የአንበጣ መንጋ ወረርሽኝ የሚያጠናና መቆጣጠር የሚቻልበትን መላም የሚያፈላልግ ይሆናል። በተጨማሪም መንግስት 230 ሚሊዮን ሺሊንግ ለዚሁ ተግባር ከገንዘብ ሚኒስቴር እንዲለቀቅ ፈቅዷል። በተጨማሪም መንግስቱ ለዚሁ ሥራ የሚውል 230 ሚሊዮን ሺሊንግ ከገንዘብ ሚኒስቴር እንዲለቀቅ ፈቅዷል።
ሚስተር ሙኛ የአንበጣ መንጋ ወደ ኬንያ የገባው ከኢትዮጵያና ከሶማሊያ መሆኑን ጠቁመው ኬንያ ካላት 47 ግዛት አስተዳደሮች 8ቱ በዚህ በአንበጣ መንጋ ወረርሽኝ መጎዳታቸውን ተናግረዋል። ወረርሽኙን ለመቆጣጠር ኬሚካል ለመጠቀም መታቀዱን ገልጸው በስካሁንም ከምስራቅ አፍሪካ የአንበጣ መንጋ ወረርሽኝ መቆጣጠሪያ ድርጅት 2 የተባይ መርጫ አውሮፕላኖች ሥራ ጀምረዋል ብለዋል። ሚስተር ሙኛ እንደገለጹት አውሮፕላኖቹ እስካሁን በ7 የኬንያ ግዛት አስተዳደሮች በአንበጣው ላይ ኬሚካል የመርጨት ሥራን አከናውነዋል ብለዋል። በአንበጣ ክፉኛ ከተወረሩ የኬንያ 8 ግዛቶች 3ቱ ኢትዮጵያን የሚያዋስኑ ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ ስርጭታችን ወደ መገባደዱ እየተቃረበ ነው። አሁን የፕሮግራም ማሳሰቢያ። ዝግጅቱ ለጥያቄው መልስ ነው። የክርስትናና የእስልምና አብያተ እምነቶች ከወቅታዊ አገራዊ ክንውኖች አንጻር ይላል የርዕሱ ትኩረት። ኢትዮጵያ ውስጥ ባለፉት ጥቂት ዓመታት በተለያዩ እምነት ተቋማትና የእምነት ተከታዮች ላይ ብዙ ተጽዕኖችና ጥቃቶች ሲደርሱ ማንኛውም ፖለቲካዊ ሁኔታ ቢፈጠር ጉዳዩ ወደ አብያተ እምነቶች እንዳይሻገርና ከዚያም ቀደም ሲል የደረሱ ጥፋቶች ደግሞ እንዳይከሰቱ ቤተ እምነቶች ውስጣዊ አንድነታቸውን ጠብቀው ታሪካዊና ተቋማዊ ኃላፊነታቸውን እንዴት መወጣት ይችላሉ ወይም አለባቸው በሚል መነሻ ሐሳብ ሁለት እንግዶች ለውይይት ተጋብዘዋል። እንግዶቹ በጠቅላይ ቤተ ክህነት ጽሕፈት ቤት የውጭ ጉዳይ መምሪያ ዋና ኃላፊ፣ በቅድስት ሥላሴ ዩኒቨርሲቲ ቤተ ክርስቲያን መምህር ዳንኤል ሰይፈ ሚካኤልና የአዲስ አበባ እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ ሱልጣን ሐጂ አማን ኤባ ናቸው። በተነሱት ሐሳቦች ዙሪያና በተያያዥ ወቅታዊ ጉዳዮች ላይ ለእንግዶቹ ጥያቄ ካላችሁ ጥያቄዎቻችሁን በስልክ ቁጥራችን 2022059942 የውስጥ መስመር 14 መደወል፣ በኢሜይልም መላክ ይቀናናል። ጥያቄዎቻችሁን አድርሱን። በጥያቄዎች ተሳተፉ። የአሜሪካ ድምፅ
አድማጮች፣ አሁን የዜና ማጠቃለያ እናነባለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት ለኡክራይን እንዲሰጥ የሀገሪቱ ምክር ቤት የመደበውን 391 ሚሊዮን ዶላርን ለ55 ቀናት በማዘግየታቸው የሀገሪቱን የወጪ ሕግ ጥሰዋል። በሌላ በኩል ደግሞ የፖለቲካ ጥቅም ለማግኘት ሲባል ኡክራይን በምርጫ ተወዳዳሪያቸው ላይ ምርመራ እንድታካሄድ ጫና አድርገዋል በሚል ክስ ላይ አንድ የመንግስት አገልግሎት ወስኗል። አንድ የፕሬዚደንት ዶናልድ ትራምፕ የግል ጠበቃ ተባባሪ የኡክራይን መንግስት ፕሬዚደንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲካሄድ ጫና የማሳደር ዘመቻ ይደረግ እንደነበር ትራምፕ ጠንቅቀው ያውቃሉ ብለዋል። ትራምፕ ይደረግ ስለነበረው ነገር ሁሉ በሚገባ ያውቃሉ ሲሉ ሌቭ ፓርንስ ትላንት ማታ ኤምኤስኤንቢሲ በተባለው የአሜሪካ ቴሌቪዥን ተናግረዋል። የድሬዳዋ ዩኒቨርሲቲ የፊታችን ጥር 14 እና 15 ቀናት ተማሪዎችን መቀበል እንደሚጀምር አስታወቀ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ነገ እንገናኛለን። ያስተናገድኳቸው አሉ አከበደ ከአቀናባሪ ንጉሡ ታምሬና ከስርጭት መሐንዲሱ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከቀሩት ባልደረቦቼ ጋር በዚሁ እሰናበታለሁ። ትግርኛ ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ። Thank you.
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ ከምኡውን ብናይልሳት ኣብ ፌስቡክን ዩትዩብን ካብ 4 ክሳብ 4 ፍርቓን ወይ ከዓ ካብ 10 ክሳብ 10 ፍርቓን ይመሓላለፍ። ንሓንድም ሰንኩራ ሰማዕትና ሎሚ ሓሙስ 16